ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የጳጉሜ 4 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት ክሳቸው ያልተነሳላቸው የአምስቱ የዞን 9 የኢንተርኔት አምደኞች ብይን ለአራተኛ ጊዜ በትናንትናው ዕለት ለሌላ ቀጠሮ ተላለፈ።
ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆኖ ማለት ነው። ይህን ጉዳይ በተለይ መንግስት ተከታትሎ አንድ አይነት እርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል።
ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ናቸው። ዝርዝሩን ይዘናል። በሌላ ዜና አንድ የሩዋንዳ ፓርላማ አባል ፕሬዚዳንት ፖል ካጋሜ ለሶስተኛ የሥልጣን ዘመን እንዲወዳደሩ የሚያስችለውን የሕገ መንግሥት ክለሳ ደግፈዋል። ሀገሪቱ ከ1985ቱ የዘር ፍጅት ለማገገም ብዙ ይቀራታል ብለዋል የፓርላማው አባል። በሌላ የንግድና ምጣኔ ሀብት ዝግጅት ደግሞ አንድ ጥያቄ እናነሳለን። በኢትዮጵያ የኢንዱስትሪ ዘርፍ የግሉ ዘርፍ ለምን ተሳትፎ አነሰ? የባለሙያ ትንተና የምናቀርብበት ይሆናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማቀርብላችሁ አዳነች ፍስሐዬ ነኝ። የአውሮፓ ኮሚሽን ኃላፊ ዣን ክሎድ ጃንከር ግሪስ፣ ኢጣሊያና ሃንግሪ ብቻቸውን በስደተኞቹ ምክንያት የተጫነባቸውን ሸክም ለመሸከም አይችሉም በማለት የአውሮፓ ሀገሮች 160 ሺህ የሚሆኑ ስደተኞችን በመቀበል ተግባር እንዲተባበሩ ጥሪ አድርገዋል። ጃንከር ዛሬ በአውሮፓ ምክር ቤት ባደረጉት ንግግር አውሮፓ የስደተኞቹን ችግር በአንድነት ስሜት እንድትጋፈጠው ጠይቀዋል። ስደተኞቹን በ22 የአውሮፓ ህብረት አባል ሀገሮች የማስፈሩ ተግባር እንዲፋጠን ግዴታ መሆን እንዳለበት አስገንዝበዋል። ሆኖም አንዳንድ የአውሮፓ ሀገሮች በግዴታ የመቀበሉን ጉዳይ እየተቃወሙ ነው። የቼክና የስሎቫክ መንግስታት በኮታ የመቀበሉን ሀሳብ አጥብቀው ተቃውመዋል። በኮታ መቀበሉ ችግሩን አይፈታም ብዬ ስለማምን አልቀበለውም ብለዋል የቼክ ጠቅላይ ሚኒስትር ቦሆስላቭ ሶቦትካ። የስሎቫክ ጠቅላይ ሚኒስትር ሮበርት ፍሊኮ ደግሞ ከአሸባሪዎች ሊኖሩባቸው ይችላሉ ባይ ናቸው። እኛ አውሮፓውያን ስደተኞችን የማስጠጋቱ ተግባርና የጥገኝነት መሰረታዊ መብትን ማክበር ለምን ጠቃሚ እንደሆነ ምንጊዜም ቢሆን መዘንጋት የለብንም በማለት ጃንከር አስረድተዋል። የአውሮፓ ህብረት አባል አገሮች የአገር አስተዳደር ሚኒስትሮች በመጪው ሳምንት በሚደረገው ስብሰባቸው ስደተኞቹን የማስፈሩ እቅድ እንዲቀበሉ ጃንከር እየጠየቁ ነው። የአውሮፓ ኮሚሽን ኃላፊው አያይዘውም ስደተኞቹ የጥገኝነት ጥያቄያቸው በሂደት ባለበት ወቅት ስራ ለመስራት እንዲፈቀድላቸው ያስፈልጋል የሚል እምነት እንዳላቸው ሳያወሱ አላለፉም። እያንዳንዳቸው አባል ሀገራት ለወደፊት ለሚከሰት ተመሳሳይ የስደተኞች ቀውስ ለሚያስፈልገው ተቀማጭ ገንዘብ ያዋጣሉ ብለው እንደሚጠብቁም ተናግረዋል። እስላማውያን አማጽያን ሶሪያ ውስጥ በሰሜን ምስራቅ በሚገኘው ኢድሊብ ክፍለ ሀገር ትልቅ ወታደራዊ አየር ሰፈርን ከመንግስት ኃይሎች መያዛቸውን የሶሪያ መንግስት ቴሌቪዥንና ስለ ጦርነቱ ጉዳይ የሚከታተል ቡድን ገልጸዋል። የመንግስት ቴሌቪዥን ዛሬ በዘገበው መሰረት ወታደራዊ ኃይል አቡ ድሑር ከተባለው ወታደራዊ አይሮፕላን ማረፊያ አፈግፍጓል። ጽንፈኛ እስላማውያን አማጽያን ለሁለት ዓመታት ያህል ከበውት ነበር። ከአልቃይዳ ጋር የተሳሰረው አልኑስራ ግንባርና ተባባሪዎቹ እስላማውያን ቡድኖች ከሞላ ጎደል ሰፈሩን በሙሉ ተቆጣጥረውታል ሲል ብሪታንያ ሆኖ በሶሪያ የሚካሄደውን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። የድል ሰራዊት የተባለው የጥምረት ኃይል የክፍለ ሀገር መዲና የሆነችውን ኢድሊብና በርካታ ሌሎች ቦታዎችን ቀደም ሲል ተቆጣጥሯል። በአካባቢው በመንግስት ወታደራዊ ኃይል ቁጥጥር ስር ከነበሩት ጥቂት ጠንካራ ቦታዎች ወታደራዊ አየር ሰፈር አንዱ ነበር። ሶሪያ ውስጥ ለአምስት ዓመታት ለሚጠጋ ጊዜ ሲካሄድ በቆየው ጦርነት 250 ሺህ የሚሆኑ ሰዎች ሲገደሉ ከ4 ሚሊዮን በላይ የሚሆኑት ደግሞ ከሀገራቸው ለመሰደድ ተገደዋል። የኢራኑ ከፍተኛ መሪ አያቶላ ኻሜኒ ለወደፊቱ ከዩናይትድ ስቴትስ ጋር የሚደረግ ማንኛውም አይነት ንግግር ከዓለም ሀያላን ሀገሮች ጋር ስምምነት ስለተደረገበት የኒውክሌር ፕሮግራም ጉዳይ ብቻ እንደሚሆን አስታውቀዋል። አድማጮች፣ ዜናችን እዚህ ላይ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ክሳቸው ያልተነሳላቸው የአምስቱ የዞን 9 የኢንተርኔት አምደኞች ብይን ትናንት ማክሰኞ ለአራተኛ ጊዜ ለሌላ ቀጠሮ ተላልፏል። ብይኑ ሳይሰማ የቀረው ዳኞች ተሟልተው ባለመገኘታቸው እንደሆነ ታውቋል። የተከሳሽ ጠበቆችና ተከሳሾች በደረሰባቸው መጉላላት መከፋታቸውንም ተናግረዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
በሽብር ወንጀል ተጠርጥረው ታስረው ከነበሩት 10 የኢንተርኔት አምደኞችና ጋዜጠኞች መካከል ከሁለት ወራት በፊት መንግስት የአምስቱን ተጠርጣሪዎች ክስ ካነሳ ወዲህ ብይን ይሰጠናል ብለው ሲጠብቁ የነበሩት 4ቱ ተጠርጣሪዎች ትናንትም ምንም አይነት ብይን ሳይሰሙ ወደ ወህኒ ቤት መመለሳቸው ተሰማ። በሽብር ወንጀል ተጠርጥረው በወህኒ ቤት የሚገኙት የኢንተርኔት አምደኞቹ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ትናንት ረፋዱ ላይ ፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተገኝተው የነበሩ ቢሆንም የጠበቁትን ብይን አልሰሙም። ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን ለቪኦኤ እንደገለጹት በዚህ ዕለት በተለይ ቀደም ሲል በዋለው ችሎት ረዘም ያለ ቀጠሮ ተሰጥቶ ስለነበረ አንድ አይነት ብይን ለመስማት ተከሳሾች፣ ቤተሰቦቻቸውና ጠበቆቻቸውም ተስፋ አድርገው ነበረ። ይሁንና ጠበቆቹና ተከሳሾቹ ወደ ዳኞች ጽፈት ቤት ስንጠራ አንዳች ያልጠበቅነው ነገር እንደሚያጋጥመን ጠርጥረናል ያሉት አቶ አምሃ ጽፈት ቤት ተገኝተው የነበሩት ከሦስቱ ዳኞች አንዱ ዳኞች ባለመሟላታቸው ብይኑን ዛሬም ሊያሰሙ እንደማይችሉ ገልጸው ሌላ ቀጠሮ ለመስጠት እንደሚገደዱ እንዳሳወቋቸው ተናግረዋል። ቀጥለውም ጠበቆቹ ያመለከቱትንም ገልጸዋል።
በእኛ በኩል ይሄ በጣም ከባድና ልንቀበለው የማንችል ነበረ። ስለዚህ በእኛ በኩል እንግዲህ ያልነው አንደኛ ይሄ ተቀባይነት ያለው ምክንያት ሊሆን አይችልም። ደንበኞቻችን በእስር ቤት ነው ያሉት። ጉዳዩ ላይም ብይን ለመስጠት ለአራተኛ ተደጋጋሚ ጊዜ ነው ቀጠሮ እየተሰጠ ያለው እና በእኛ በኩል ያልነው እንደ ባለሙያ የተወሰነ ነገር ልንረዳ ብንችል ተከሳሾችንም ሆነ የተከሳሾችን ቤተሰቦች ወይም በዚህ ጉዳይ ላይ ኢንተረስት አለን የሚሉ ማናቸውን የትኛውንም ወገን በሚያሳምን ሁኔታ ስለ ዛሬው ቀጠሮ መስተጓጎል መተላለፍ ለመንገር እንደማንችልና ምናልባት በዳኛ ለመሟላት ጉዳይ ላይ እኛ እንደ ባለሙያ ከአስተዳደር ጋር ተነጋግረን ልንፈታው ወይ ልናረገው የምንችል አስተዋጽኦ እንዳለ ብለን ጠይቀናል። እንግዲህ ዳኛው ይሄ መብታችሁ ነው፣ ወደ አስተዳደር ሄዳችሁ አቤት ማለት ትችላላችሁ። በእኔ በኩል ያው እኔ ዳኛ የመመደብ ስልጣን የለኝም። እኔ ግን ያው ተገኝቻለሁ።
በዚህ የፍትህ ስራ መጓደልና መስተጓጎል ቅር የተሰኙ ጠበቆቹ ወይንም ተከሳሾቹ ብቻ እንዳልሆኑም አቶ አምሃ መኮንን ይናገራሉ።
እንግዲህ ተከሳሾቹ መካከል እንደዚሁ ናትናኤል ፈለቀ በተለይ እጅግ በመማረርና በተጎዳ ስሜት አንደኛውም በግልጽ ክሱን ተከላከሉ ብንባልና ወደ ቀሪው ስራ ብንገባ ይሻላል፣ እዚህ በመመላለስ እና ቤተሰቦቻችንን በመንገላታት ከሚገባው በላይ ተጎድተናል በሚል በማማረር ነው የተናገሩት። ለዚህ እንግዲህ በዕለቱ ችሎት የነበሩትም ዳኛ እንደሚረዱና ተከሳሾቹ የሚሰማቸው ስሜትም እሳቸውንም እንደሚሰማና እንደውም በራሳቸው ቋንቋ የገለጹልን ዛሬ ምንም ብይን ሳይሰጥ ተከሳሾችን ፊት ለማየትም እንኳን አይፈልጉ እንደነበረ ግን ከእሳቸው አቅም በላይ እንደሆነ ነው የገለጹልን።
ከዚህ በኋላም በዕለቱ የተገኙት የችሎቱ ዳኛ ብይኑን ለማሰማት ለመስከረም 27 ቀን 2008 ዓ.ም የተለዋጭ ቀጠሮ ትዕዛዝ ሰጥተዋል። ይሁንና ተከሳሾች እና ጠበቆች ይህን ተለዋጭ ቀጠሮ ተቀብለው ከጽህፈት ቤቱ በወጡ በጥቂት ደቂቃዎች ውስጥ እንደገና ወደ ጽህፈት ቤት ተጠርተው የፍርድ ቤቱ አስተዳደር ምናልባት ችሎቱ እንዲሟላ የሚያደርግ ከሆነ ከተያዘው ቀጠሮ በፊት በማናቸውም ጊዜ ለማረሚያ ቤቱ ትዕዛዝ ደርሶ ተከሳሾቹ እንዲቀርቡ ተደርጎ ብይኑ እንደሚነገር በጽህፈት ቤቱ ተገኝተው የነበሩት ዳኛ እንደገለጹላቸውም አቶ አምሃ ገልጸዋል። በኢትዮጵያ በስራ ላይ ያለው ህገ መንግስት ተከሳሾች የተፋጠነ ፍትህ የማግኘት መብት እንዳላቸው የደነገገ መሆኑን ያስታወሱት አቶ አምሃ ይህ መብት በስራ ላይ እንዲውል ደግሞ በተለይ በወንጀል ጉዳይ ላይ ከሳሽ፣ ተከሳሽና ፍርድ ቤት ከፍተኛ ሚና እንዳላቸው ያስረዳሉ።
በአሰራር እንደሚታየውም ሶስቱም አካላት አንዳንድ ጊዜ ለፍትህ መጓተት የየራሳቸውን ድርሻ ሲወጡ ይታያል። አሁን ግን በተለይ ይህን መብት የማስከበር ትልቅ ኃላፊነት ያለበት ፍርድ ቤት ራሱ ነው። ነገር ግን ፍርድ ቤቶች ራሳቸው ይሄ የተከሳሾች መብት የማይከበርበትን ሁኔታ በመፍጠር በኩል የጎላ ድርሻውን እያበረከቱ ነው ያሉት። አንደኛው በተደጋጋሚ ለጉዳዮች መቋተት ዳኛ አልተሟላም። በተለይ በሶስት ችሎት እንደዚህ እንደኛ ጉዳይ በሶስት ዳኛ በሚያስችልበት ጉዳይ ዳኛ አልተሟላም ወይም ዳኛ አልተገኘም በሚል ሰውን የሚያክል ፍጡር በሕጉ ምክንያት ዋስትና ተከልክሎ እስር ቤት መኖሩ እየታወቀ ዳኛ አልተሟላም ተብሎ የሚቀጠርበት ሁኔታ እየተለመደና ወደ ሕግ ደረጃ የደረሰበት ደረጃ ነው።
ጉዳዩ በቀጥታ የፍርድ ቤት አስተዳደርን የሚመለከት እንደሆነ የሚያብራሩት አቶ አምሃ እንደ ማንኛውም ዘርፍ መስሪያ ቤት የፍርድ ቤት አስተዳደርም የመስሪያ ቤቱ የየዕለት ስራ አለመስተጓጎሉን የማረጋገጥ ኃላፊነት አለበት ይላሉ። ዳኛ የለም በሚል ምክንያት እየደረሰ ነው የሚሉትንም ችግር በፍትህ ስራ ላይ ያስከተለውን ተጽዕኖ አመላክተው መፍትሄ እንደሚያሻው ይጠቁማሉ።
ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆኖ ማለት ነው። በዚህ በኩል ያለው ችግር ግን በጣም ከፍቶ ነው ያለው። ትላንትም ያጋጠመንና ተከሳሾችንም እኛም እንደ ባለሙያ የተከሳሾች ቤተሰቦችንም እጅግ ነው ያበሳቸው እና ያስቆጨው ጉዳይ ከረጅም ጊዜ ቀጠሮ በኋላ ዳኛ ለዛ መደበኛ ቀጠሮ ነው። በነገራችን ላይ እኛ የተቀጠርነው መደበኛ ቀጠሮ ነው፣ በተረኛ ችሎት አይደለም ጉዳያችን ሊታይ የነበረው። ያው ጉዳዩን ሲመረምር የነበረው 19ኛ ችሎት ነው ቀጠሮ የሰጠው። ስለዚህ በፍጹም ይሄ ያልተጠበቀ ነገር ነበርና እንዳልኩት ይህን ጉዳይ በተለይ መንግስት ተከታትሎ አንድ አይነት እርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል።
ከዓመት በፊት አቃቢ ሕግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሰረተባቸው 10 የኢንተርኔት አምለኞችና ጋዜጠኞች መካከል ከሁለት ወር በፊት የሶስቱን ጋዜጠኞችና 2 አምለኞች ክስ በፍትህ ሚኒስቴር ትእዛዝ እንዲቋረጥላቸው ተደርጎ ከእስር ተፈተዋል። 4ቱ ዛሬም በእስር ቤት ሆነው ቀጣዩን የፍርድ ሂደት ሲጠባበቁ፣ አንደኛዋ ተከሳሽ ሶሊያና ሽመልስ በሌለችበት የተከሰሰች መሆኗ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በ1431 መካከለኛ ሞገድ ከአሜሪካ ድምፅ ሬዲዮ ጣቢያ ስርጭታችን ይቀጥላል። ወደ ሩዋንዳ ይሆናል የምናልፈው። ከ1985ቱ ህዝባዊ ፍጅት በኋላ ሩዋንዳን የጤናማ ማኅበረሰብ አገር ለማድረግ ያለው ሂደት ጥቅስ ጥንቃቄ የተሞላበትና ዋጋም አስከፋይ ነው ሲሉ አንድ የሀገሪቱ ምክር ቤት አባል ተናግረዋል። በዚያን ወቅትም ፕሬዚዳንቱ ፖል ካጋሜ የሁሉ ነገር ዋና ኃላፊ እንደነበሩም እኒሁ የምክር ቤት ኃላፊ ገልጸዋል። አዲሱ አበበ ዝርዝሩን ይዟል።
የምክር ቤት አባሏ ጁሊያን ካቴንግዋ ለአሜሪካ ድምፅ ራዲዮ በሰጡት ቃል ፕሬዚዳንት ካጋሜ ለሶስተኛ ጊዜ መመረጥ ይችሉ ዘንድ የሕገ መንግሥቱ አንቀጽ 101 ሊሰረዝና ውድቅ ሊሆን እንደሚገባው ሕዝቡ ለምክር ቤቱ አቤቱታ ማቅረቡን ገልጠዋል። በዚህ ወቅት ሌላ አዲስ መሪ ተቀምጦ የመለማመጃ ጊዜ እንዲሆን እንደማይፈልግ ነው ሕዝቡ በአቤቱታው ላይ የጠቀሰው። የምክር ቤት አባሏ ካቴንግዋ በዚሁ ንግግራቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለሰጠው ትችት መልሰዋል። የሩዋንዳው ምክር ቤት አርብ ዕለት የፕሬዝዳንቱን የጊዜ ገደብ በመሻር ካጋሜ እንደ አውሮፓ አቆጣጠር በ2017 መመረጥ እንዲችሉ የሚደነግግ የሕግ መንግሥት ማሻሻያ ኮሚሽን እንዲቋቋም በመወሰኑ ነበር ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የተቸው። የማንኛውም አገር ምክር ቤት እንዲያገለግለው የሰየመውን ሕዝብ ፍላጎት ማርካት እንዳለበት ዩናይትድ ስቴትስ እንደምታምን የውጭ ጉዳይ ሚኒስቴሩ ቃል አቀባይ ጆን ኪርቢ አመልክተው፣ ስልጣን ላይ ያሉ ኃይሎች ግን ለፖለቲካና ለግል ጥቅማቸው በማሰብ ሕገ መንግሥቱን እንዳሻቸው መቀያየር ትክክል አለመሆኑን ገልጠዋል። አንድ መሪ ስልጣን ላይ ለመቆየት ሲል ብቻ ድንገት ብድግ ብሎ ሕጎችን ከቀየረ አገሪቱን ለአደጋና ለአለመረጋጋት መዳረግ ይሆናል የሚሉት ኪርቢ፣ ይህንን ደግሞ በቡሩንዲም ያየነው ሐቅ ነው ሲሉም ማጠናከሪያ ሐሳባቸውን አክለዋል። የምክር ቤት አባሏ ካቴንግዋ ግን ምክር ቤታችን እኮ ከ3.6 ሚሊዮን ሕዝብ በላይ የሆነውን ድምፅ ሰጪ የሩዋንዳ ሕዝብ መብት ነው እያከበረ ያለው ይሉና ይህም የካጋሜን ድጋሜ መመረጥ የሚገድበው አንቀጽ 101 እንዲሰረዝ ባሰባሰቡትና ለፓርላማ ባቀረቡት ፔቲሽን ማለትም የአቤቱታ ማመልከቻ ላይ በግልጥ አስቀምጠዋል ብለዋል። የምክር ቤት ተወካዩዋ ካቴንግዋ ከዚህም ሌላ ይህ አንቀጽ እንዲሻር ጥያቄ ያቀረቡት ፕሬዚዳንት ካጋሜ ሳይሆኑ ሕዝቡ ነው ብለው ሩዋንዳን መልሶ ለመገንባትና ወደ ቀደመ ስፍራዋ ለመመለስ ካጋሜ አማራጭ የሌላቸው መሪ ሲሆኑ የሚያገለግሉትም በገቡት ቃል ኪዳን መሠረት ነው ሲሉ ተናግረዋል። ምክር ቤቱ ባደረገው አገር አቀፍ ሕዝባዊ ውይይት እጅግ በርካታ አስተያየት እንዳሰባሰበም ካቴንግዋ አመልክተው ምክር ቤቱና የሩዋንዳ ህዝብ ህገ መንግስቱ ላይ የተደነገገውን በስራ ለመተርጎም ትክክለኛውን ሂደት የተከተሉ መሆናቸውንም ተቆመዋል። ሩዋንዳን ወደ ሰላማዊና ጤናማ ማህበረሰብ ለመመለስ ያስከፈለው ዋጋ ከባድ እንደነበር ያስታውሱት ካቴንጓ፣ በአሁን ወቅት ግን ዜጎች ያን ሁኔታ ለመድገምና ለሌላ አደጋ ለመጋለጥ አይፈልጉም ብለዋል። ከዚህ ቀደምም ፕሬዝዳንቶች ነበሩን። አመራር መስጠት ምንና እንደምን እንደሆነም እናውቃለን። መልካም እንዲሁም ብልሹ አስተዳደር ይላሉ ካቴንጓ። እና በፕሬዝዳንት ካጋሜ አመራር ጥሩ አስተዳደር ምን እንደሆነ ተመልክተናል። ፕሬዚዳንት ካጋሜ አገራችንን ለመምራት በሚያስችል ጥሩ የእድሜ ክልል ላይ ናቸው አሁን ያሉት። ስለዚህ ወዳለፈው መጥፎ ሁኔታ እንደማንመለስ እስከምናረጋግጥ ድረስ እንዲመሩን እንፈልጋለን፣ እድሉንም ልንሰጣቸው ይገባል ብለዋል ካቴንግዋ። ሲያጠቃልሉም አንድ መታወቅ ያለበት እውነት ፕሬዚዳንት ካጋሜ አይደሉም ሕገ መንግሥቱ እንዲለወጥ ለፓርላማ አቤት የሚሉት። ሕዝቡ ይህን እንዲያደርጉም አይፈልግም። ሕዝቡ ራሱ ነው እንዲመሩት በፕሬዝደንትነታቸው እንዲቀጥሉ የፈለገው በማለት ተናግረዋል የምክር ቤት አባሏ ካቴንጓ።
የምትከታተሉት የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው። እዮሃ አበባዬ፣ መስከረም ጠባዬ፣ ሆያ ሆዬ፣ ያቡሮሌ፣ የአያነ ወጋ፣ ቀደም ብሎ ደግሞ ትግራይና ወሎ አካባቢ ከአሸንዳ እስከ ቅዱስ ዮሐንስ በሌሊት ወንዝ ወርዶ ገላ መታጠብ፣ ሜዳ ሸንተረሩን ከሚያደምቁ ቢጫ አደይ አበባዎች ጋር አዲስ ዓመትን ያስታውሱናል። አንድ አድማጫችን ታዲያ ይህንን ሁሉ በምናባቸው ሲያስቡ መሰለኝ፣ ያሬድ በላይነህ ይባላሉ፣ በቤልጅየም ብራስልስ የሚኖሩ ናቸው። ትመጫለሽ ብዬ ሲሉ በኢሜይል ያደረሱንን የአዲስ ዓመት ግጥም ሰለሞን ክፍሌ ያቀርባል።
አደይ ከከደነው የጸደይ ሰማይ ስር ከአበቦች ማሳ፣ አመደኛው ልቤ ደግሞ እንደ ልማዱ ወድቆ እየተነሳ፣ በቡሄ ጅራፍ ውስጥ ድምፅሽን ፈልጎ ካፋፉ ሲወጣ፣ በጸደይ ብራ ውስጥ አጮልቆ ሊያይሽ ከመስክ እንዳልወጣ፣ በጳጉሜ ጸበል ውስጥ ፈውስ ሆነሽ ሊያገኘሽ ጸበል እንዳልጠጣ፣ ይኸው ያደይ ልብሱን ደርቦ ደራርቦ አዲስ ዓመት መጣ። የአበባ ጃኖውን መስኩ ተከናንቦ ለአገር እየታየ፣ እኔ ግን ተስፈኛሽ ዛሬም እንደ ከርሙ ትመጫለሽ ብዬ፣ በአውደ ዓመት ቀን ውስጥ እንደ ዶጋን ኩራዝ ተስፋን አንጠልጥዬ፣ በፀሐያማው ቀን የእምነቴን ቀዘባ እንግጫ ነቅዬ፣ ጠበቅኩሽ ከመስኩ ፈለግኩሽ አሰስኩሽ አንቺ ግን የለሽም። መስከረም ነው ዛሬ እጠብቅሻለሁ ቀኑ እንደው አይመሽም። የዘመን ሸለፈት ቁልፈቱ ተገርዞ በሚወገድበት ሰማይና ምድር ተራክቦ ፈጽመው ቀን በሚወልዱበት ኮረዶች በዜማ እንቁጣጣሽ ብለው ተስፋን ባወዱበት በየሰው ደጃፍ ያለይ ዝንጣፊ ለምለሙ ቄጤማ በተነጠፈበት በቡናው መዓዛ በዶሮው ወጥ ሽታ ፈንዲሻው ፈንድቶ አገር በሞላበት የተስፋዬን ጽና እያወዛወዝኩኝ በምኵራብ ገበታ በጣም ጥሱ መሃል ስምሽን እደግማለሁ ልክ እንደ ጎልጎታ። አምናለሁ አምናለሁ ያመነ ይድናል እንዲል መጽሐፉ፣ አዳያት ተነስተው የጸደይ ቀን ሸሽቶ ምንጮችን ቢነጥፉ ተስፋን እንዳገልግል በጀርባ ያዝዬ እከተልሻለሁ። መስከረም ሲመጣ ደመራ ሲደምር ችቦዬን አብርቼ እጠብቅሻለሁ። አምናለሁ አምናለሁ ከመስቀል ወፍ ጋር አብረሽ ትመጫለሽ ያን ያገኝሻለሁ።
አባት ሲከበር ኢትዮጵያ ልጅ ተነስ ከዳር እስከ ዳር ሀገሬ ሰው ተነስ ከዳር እስከ ዳር በሀገራችን በዓል አዲሱን ዓመት
ሸጋዎች ረንደምናችሁ የገብድ ጎንደር ላይ ጋፋት ላይ አላችሁ። አሁን ወደ ምሽቱ የመጨረሻ ዘገባ እንሸጋገራለን። የኢትዮጵያ ምጣኔ ሀብት እድገት በስፋት በአገልግሎት ዘርፎ የሚታይ ነው። የውጭ ምንዛሬ የሚያስገኙ በከፊል ወይም ደግሞ ሙሉ በሙሉ የኢንዱስትሪ እሴት የጨመሩ ምርቶችን ለማስፋፋት የተያዙ ጥረቶች በስፋት የግሉ ዘርፍ ተሳትፎ አይታይባቸውም። ለምን? የኢንዱስትሪ ዘርፉንስ ለማጠናከር ምን መደረግ አለበት? በአዲስ አበባ የምጣኔ ሀብት አማካሪ የሆኑት ዶክተር ደምስ ጫን ያለው የሚከተለውን ሀሳብ ያቀርባሉ።
መሰረታዊ የሆነ ጥያቄው የግል ባለሀብቱን ልናስገድደው አንችልም፣ ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው። እንደምታውቁት የዛሬ 10-15 ዓመት ከ50% በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ 40 ከ40 በታች ሄዷል። ማ እየተቀበለው ነው? አሁንም ያሉት መረጃዎች በግልጽ የሚያሳዩት የአገልግሎት ዘርፉ ነው። የአገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት የአገልግሎት ዘርፉ ለእያንዳንዷ ብር ባለሀብቱ ለሚያስቀምጣት አገልግሎትና የዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም ብርን እዚህ ላይ አውል ብለን። ያለው አማራጭ ምንድን ነው? ቅድም አንተም አንስተዋል፣ ማስጋ የሚለውን በጣም በደንብ መርምረን የበለጠ ሊሳብ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል። በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው።
እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት IMF፣ የዓለም ባንክም የኢትዮጵያን የምጣኔ ሀብት እድገት ካወደሱ በኋላ በአንድ ዘርፍ ማተኮር፣ በተለይ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግስቱ ያማክራሉ። እርሶም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለም ሀገር አለ?
ነው የለም። እንደውም ያ መምጣት ያለበት በኋላ ነው። እንደው ቢሆን ግን ምንድን ነው መሰለህ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሉ አለ። የኢትዮጵያ የቱሪዝም ኢንዱስትሪ ስታየው በጣም 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 እታች ነው፣ ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው። ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው። አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድን። ይሄ የቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ አምሹር አንዳንዴ ካለው መንግስት ኃላፊዎች ጋርም ስነጋገር በግልጽ ማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮ ፕሮሰሲንግ ራሱ ግብርና የሚያመርተውን ቫልዩ አድ እያደረግን የሚያመጣ አሁን በኢምፖርትም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶችና ወይም ለግብርና ግብአት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነውና ግብርናውን ደግሞ በበለጠ ኮሜርሻላይዝ እያደረግ ነው ብንሄድ ይሄ ሽግግር ይፋጠናል የሚል እምነት አለኝ። እዚህ ላይ ክፍተት አለ የሚለው አለኝ በእኔ ግምት። አሁንም ግምት ብቻ ሳይሆን አቅርቤዋለሁ በተለያየ ቦታ። ስለዚህ ሽግግሩን በማካሄዱ ላይ ራሱ ግብርናን ዘመናዊ አድርጎ የወተት ሀብት ልማትን ማለት ትችላለህ፣ የተለያዩ ሰብሎችን ምርታማነትን ሊመለከት ይችላል። እና ክፍተት አለ ባይ ነኝ ይህን ሽግግር ለማቀናጀት ከግብርና ወደ ኢንዱስትሪው ለመሄድ።
እንግዲህ በስፋት በኢንዱስትሪው የኢንዱስትሪ ዞኖች አሉ፣ ለውጭ ገበያ የሚቀርቡ የውጭ ምንዛሬ የሚያስገኙ ምርቶች ናቸው በእነኚህ የኢንዱስትሪ ዞኖች እየታዩ ያሉት? ወይንስ ደግሞ በፍጥነት በማደግ ላይ ያለው ይሄ የአገልግሎት ዘርፍና በሌሎች የዕለት ተዕለት የሀገር ውስጥ ፍጆታ የሚውሉ ቁሶች ወይ የምግብ አቅርቦቶችን በማቀናበር ላይ ያተኮሩ ናቸው? እነኚህን ሁለት ስልቶችስ እንዴት ይመለከታሉ? እርስዎ በተለያዩ የኢንዱስትሪ ዞኖች እኔም ተዘዋውሬ ተመልክቻለሁኝ፣ በስፋት ለአገልግሎት ዘርፉ እና ለሀገር ውስጥ ፍጆታ የሚውሉ የምግብና ሌሎች ቁሳቁሶች ሲመረቱ ይታያል። የውጭ ምንዛሬ የሚያስገኙት ላይ የሚኖረውስ ትኩረት እነኚህ ሁለቱን ስልቶች እንዴት ያያሉ እርስዎ?
ለምሳሌ የኢንዱስትሪ ስትራቴጂውን በምትመለከትበት ጊዜ በሀገራችን ፎከስ አድርገው ያለው በቴክስታይል ነው። አንደኛው የቴክስታይል እንደምታውቀው ራሱ ከኋላው ጥጥን ይፈልጋል። አሁን ብዙ በቴክስታይሉ ላይ ሊሰማሩ የሚችሉ የውጭም ከሀገር ጋርም በመቀናጀት ገብተዋል። መንግስትም ድጋፍ አድርጓል። በብዛት ራሱ ጥጡን አምርቶ የማቅረቡ ጉዳይ ትልቅ ፈተና ነው የሆነው። ብዙ እርግጥ ብዙ ኮምፕሊኬትድ የሆኑ ኢሹዎች አሉት ከምርቱ አቅርቦት ጋር። እንግዲህ ሌላው እንውሰድ፣ ስኳር ነው። ጥሩ ስኳርም ቢሆን ይሄ በመንግስት እንደምታውቁት ትላልቅ የስኳር ፋብሪካዎች እየተቋቋሙ ነው። በአጭር ጊዜ ውስጥ ብዙዎቹ ስራ ውስጥ ገብተው ኤክስፖርት ሬቨኑ ጀነሬት ያደርጋሉ ተብለው ይገመታል። ሌሎች ኢንዱስትሪዎችም ብታያቸው በምግብ ዘይትም አካባቢ ያሉና እና እነዚህ የተመረጡት ሁሉ ከግብርና እና ሌዘርን ውሰደው። ሌላው እንዲስፋፋና ትልቅ ትኩረት ተሰጥቶት እየተደረገ ያለው የሌዘር ኢንዱስትሪው ነው። የኢንዱስትሪ ልማት ስትራቴጂውን ነው አሁንም ነገር። እንግዲህ ይሄ ምንድን ነው የሚያሳየው? ይሄንን ኢንዱስትሪ ለመገንባት ሌዘሩን ጋር የተያዘ ፊኒሽ ፕሮዳክት ለማውጣት መጀመሪያ ሌዘሩን በትክክል ማምረት ካለብን ወደ ግብርናው ነው የምንመለሰው። አሁን እዚህ ላይ ብዙ ችግሮች እንዳሉ እየሰማን ነው። ቅድም ያልኩትን ቴክስታይል ለማጠናከር ከፈለግን ግብርናው ላይ ነው ወደኋላ የምንመለሰው። እዚህ ላይ ግብርናውን በማዘመንና ኢንዱስትሪ ልማቱ ጋር እንዲቀናጅ በማድረግ አንደኛ ክፍተት አለ። ሁለተኛ ለምሳሌ ስኳሩን በአብዛኛው መንግስት ነው እየሰራው ያለው። በሌሎቹ ውስጥ ያሉትን በግል ሀብቱ እንዲሰራ የሚፈልጉትን ትንሽ ዳይቨርሲፋይ አድርጎ ሰፖርት የሚሰጥበት መንገድ ግድ ነው የሚለው። በተለይ በፕሮሰሲንግ በአግሮ ፕሮሰሲንግ አሁን በብዛት የምታየው ምንድን ነው? ትላልቅ ጃይንት የሆኑ ካምፓኒዎች ኢትዮጵያ ውስጥ መጥተዋል። እነዚህ ትላልቅ ካምፓኒዎች በብዛት በምታይበት ጊዜ በቢቨሬጅ ኢንዱስትሪ ውስጥ ነው የመጡት። ጥሩ ነው፣ አይምጡ ማለታችን አይደለም። ገበያው ስላለ በዋይኑም በለው አሁን በቢራውም ኤክስፖርት ማድረግ ሁሉ ተጀምሯል። ግን በቢቨሬጅ ኢንዱስትሪ ብቻ ሳይሆን በፉድ ፕሮሰሲንግ ኢንዱስትሪውም እንደዚህ የሆነ ስራ መሰራት አለበት። የዘመና ግብርና ለማምጣት የሚያስችሉትን መለስተኛ ኮመርሻላይዝድ ገበሬዎችን የመደገፍ እና እዚህ ላይ ትልቅ የስትራቴጂ ስትራቴጂው አስቀምጦታል። ስትራቴጂውን የመተገበር ችግር አለ ብዬ አርጁ ማድረግ ይችላል።
መልካም እንግዲህ በስተመጨረሻ ከምጣኔ ሀብት እንዲያውም መስተጋብር አብሮ መስራት መግባባት አንጻር ሶስቱን ወሳኝ ዘርፎች እንመልከትና በጣም አጠር አድርገው ሰፋ ያለ እንደሆነ አውቃለሁኝ ጉዳዩ የግብርናው የኢንዱስትሪው እና የአገልግሎት ዘርፉ በምን አይነት የምጣኔ ሀብት መስተጋብር ቢሰሩ የሀገሪቱን ምጣኔ ሀብት በፍጥነት ለማሳደግና የጸና መሰረት ያለው ድህነትን አሽቀንጥሮ ሊጥል የሚችል የምጣኔ ሀብት ፖሊሲ አቅጣጫ ላይ ሀገሪቱን ሊያስቀምጡ ይችላሉ? የመጨረሻ ጥያቄ ነው።
በመጀመሪያ ደረጃ ብዙ ጊዜ ስነሳ የምሰማው ግብርና መሪውን ኢንዱስትሪ መሪው ምናምን ከድሮ ከግርማዊነታቸው ጊዜ ጀምረ ብታይ አክቹዋሊ ኢንዱስትሪው እንዲቀድም የተደረገበት ጊዜም ነበር። የደርግንም ፖሊሲዎች በምታይ በዚህ በጽሁፍ ሳይሆን በተግባር እንዲሆን ነው የምንፈልገው። ይሄ በተግባር እንዲሆን ኢንቴግሬትድ በሆነ መንገድ እንዴት ከፈለግን የትም የትም እንሆን ገዥም ፓርቲ ሆን ተቃዋሚዎች በደንብ ሪኮግናይዝ ማድረግ ያለብን ካለ ግብርናው መጠንከርና ከግብርናው ሰርፕለስ አግኝተን እስካላደረግን ድረስ ሲምፕሊ ያለው አገሪቷን ከፍተን ለውጭ ባለሀብት ሰጠን የአገሪቷ ዜጋ ተገፍቶ ኢንዱስትሪውን ማስገባት ሌላ አማራጭ ሊሆን ይችላል። ግን ኢትዮጵያውያን ከስሩ መሰረት የያዙበት ኢንዱስትሪ እንዲፈጠር ከፈለግን ግብርናው ላይ ተጠናክሮ መሰራት አለበት።
በጣም አመሰግናለሁ ዶክተር ደምስ።
አመሰግናለሁ ሄኖክ።
አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረ ገጻችን voanews.com/አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ25ና በ22 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.